views of this station, its management, or Beasley Media Group.
ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያ ለዋላውነት የህዝቡን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመከታተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያ ለዋላውነት የህዝቡን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመከታተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤናችሁልኝ አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ ነሐሴ 28 2014 ዓመተ ምህረት ሳምንታዊ ዝግጅታችን ጀምረናል። እንደተለመደው ያግችን ሁኔታ በተመለከተ አጫጭር ዘገባዎችን ይዘንላችሁን ቀርባለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩኝ ወደ ፕሮግራማችንም ነገው ይስማሃል አሸናፊ? እሺ። ድምጽ አይሰማም በደንብ? ሰማሃል?
አዎ ያንተ ቁጥር አይደለም የመጣው።
አይ እሱን ተዋቸው በቃ በዚሁ እንሄዳለን። በዚህ ባለው እንሄዳለን።
ዝናብ እየዘነበ ነው፣ እኔም በደንብ አይሰማኝም።
እሺ አሁንም እንደዛ እንትን ማድረጋች ምንም ማድረግ አይቻልም። እሺ
ይሰማኛል ነገሩ።
እሺ እሺ እንግዲህ ሁለተኛ ሳምንቱን ይዘናል። ሶስተኛውን ሁለተኛው የጦርነት አምድ ከተከፈተ በኢትዮጵያ ፌደራል መንግስትና በትግራይ ክልላዊ መንግስት መሃል የጁንታ አባሎችን እንይዛለን የህግ ማስከበር ሂደት ነው የተባለው ጦርነት። አሁን ከህግ ማስከበር አልፎ የውጭ ሀገር ሀገራትን ወታደሮችን አውሮፕላኖችን ድሮኖችን አጅቦ አሁን ለሶስተኛ ወይም ለሁለተኛ ጊዜ ተጀምረናል። በዚህ እንግዲህ ከ9 ቀን 10 ቀን በፊት የተጀመረው ከትላንት ወዲያ ደግሞ በደንበኛ የኤርትራ መንግስት እገዛ ሳይሆን የኤርትራ ወታደሮች መሳተፋቸው እየተነገረ ነው። የኢትዮጵያ መንግስትም አይደለም ብሎ ቢከራከርም የአሜሪካን መንግስት በትላንትናው ቀን ያ እንዳለ የኤርትራ ወታደር ተሳታፊ እንደሆነ በጦርነቱ ላይ እየተናገረ ነው ያለው። እንግዲህ ይህን ሁሉ ተመልክተህ በምዕራቡም በምስራቁም በሰሜኑም ያሉ እዛ አካባቢ ያሉ የጦርነቱ ሁኔታ ምን እንደሆነ በሱን ጀምርና ከዛ የጦርነቱ አጀማመር እንዴት እንደነበረ 11ኛ ክፍለ ጦር አዛዥ የሆኑት ኮሎኔል መኳንንት የሰጡት መግለጫ አለ። አሁን ደግሞ አጠቃላይ ገጽታውት ምን እንደሚመስልም እሱን የምናያለን። የትግራይም የጦር አዛዥ ጀኔራል ታደሰ ወረደ እሳቸውም ስለ አማራው ክልልና ስለ ጦርነቱ ሂደት የተናገሩት አለ። እንግዲህ ይሄ ጠቅላላ አድርጌ እንትን ያደረኩት አንተ እንግዲህ ከዚህ ላይ ቀንጨም ቀንጨም ባርገ ለአድማጮቻችን በሚመጥን መልኩ እንጀምር።
እሺ እንግዲያው ያው ጦርነቱ ከተጀመረ ሁላችንም እንደምናውቀው ተለባበሰ። እንግዲህ የጦርነቱ መጀመር ላይ ማን የጀመረው አለ ማን በሚለው ላይ ውዝግብ ሲደረግ ነበር የቆየው። በሁለቱም በኩል እኔ አይደለሁም ሲባል ቆይቶ በኋላ ግን ከራሱ ከመንግስት የመከላከያ ኃይል የተማረኩት የ11ኛ ክፍለ ጦር አዛዥ ጀነራል ኮሎኔል መኳንን የማጥቃት እቅድ እንደነበረ ዝርዝሩ እና በአንድ ግንባር ሳይሆን በሁሉም አቅጣጫ ከላይ የኤርትራ ጭምር እና ይህንን የማጥቃት እቅድ ይዘው ለዚህም እየተለማመዱ እንደነበረ አስታውቀዋል። እንግዲህ አሁን ማን ነው የጀመረው ማን ነው ያልጀመረው የሚለው ብዙ ከሌ ነው የሚያስብል አይደለም። ምክንያቱም ከዚህ በላይ የሚያረጋግጥ ነገር ምንም አይቀርም። እንግዲህ ጦርነቱ ከተጀመረ በኋላ የሆነውን ነገር ባለፈውም አይተናል። ወደ ቆቦ ድረስ ዘልቋል። ቆቦም አልፎ ቆቦ ሮቢትን እና በሌሎችም አካባቢዎች ወደ አማራ ክልል ወደ መዝለቅ ሄዷል የትግራይ ሰራዊት። በተጨማሪም በምዕራብ ግንባር በኩልም የማጥቃት እየተሰነዘረ መሆኑ ይሰማል። የምዕራቡ ግንባር በተለይ በሱዳን በኩልም ያለው ይመስላል የማጥቃት እርምጃው። በዚህ በፊትም ህወሓት ያልወጣባቸው አካባቢዎች አሉ። በዚህ በአዳርቃይ አካባቢም ጠለምት አካባቢ ጦርነት እንዳለ ነው የሚሰማው። ምዕራብ ትግራይ ማለት ነው። እንግዲህ እነዚህን ይመስላል። በሌላ በኩል መንግስት የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ዘልቆ ገብቶ ነበር። ወደ ኤርትራ ዘልቆ መግባት ብቻ ሳይሆን ከኤርትራ በኩል ከኤርትራ ሰራዊት ጋር ሆኖ የማጥቃት ዘመቻ ጀምሯል። በጣም ከባድ የማጥቃት ዘመቻ ነው የሚባለው። በአምስት ግንባሮች በሰሜን ምዕራብ ትግራይ በኩል ነው እንግዲህ የሆነው። ውጊያውንም በጣም እንደቀጠለ ነው። የኤርትራ ሰራዊት ወደ ኢትዮጵያ መግባቱን ነው መረጃዎች የሚያመለክቱት። የአሜሪካ መንግስት ያወጣውን መግለጫ እነሱ የተሻለ የኢንቴሊጀንስም የቴክኖሎጂንም በመጠቀም መረጃ ይኖራቸዋል ብለን እንገምታለን። የኤርትራ ሰራዊት መውጣት አለበት የሚል አቋም ይዘዋል። እንግዲህ እዚህ ድረስ ነው ያለው። እንግዲህ ይህን በተመለከተ ከዚሁ ጋር ተያይዞ ቅድም ጠቅሼላለሁ የመከላከያው የተማረከው ኮሎኔል የተናገረውን በዚሁ በጦርነት ዙሪያ የትግራይ የወታደራዊ ኮማንድ አዛዥ ጀነራል ታደሰ ወረደም መግለጫ ሰጥተው ነበር። እሳቸው የሰጡት መግለጫ እንግዲህ በተለይ ትልቅ ትኩረት የሳበው በአማራ በኩል ያለውን ነው። የአማራ እና የትግራይ ጠላት አይደለም፣ ኢላማችንም የአማራ ህዝብ አይደለም ያሉት እና ጠላታችን ስላልሆነ ብንማርከው እንኳን ግጭት ውስጥ ቢገባ እና በእጃችን ቢወድቅ እንኳን ይዞ ማቆየት አያስፈልገንም ብለው እንደ ምሳሌም የተደረገውን አንስተዋል። እና እነዚህም ይመስላል እንግዲህ በአጠቃላይ ያለው ነገር።
ኮሎኔል ጌታሁን ይመስላል ጌታሁን መሰል ጌታ ነው ጌታሁን የመከላከያ ቃል አቀባይ የነበሩት ተማረኩ የተባሉትን ሰዎች በጨራሽ ውሸት ነው፣ እንደዚህ አይነት ነገር የለም፣ ቅዠት ላይ ካልሆኑ በስተቀረ እና ወሬ ማውራት ስለሚወዱ የሚልም የራስን ሰራዊት ያለመቀበል አዝማሚያም በመንግስት በተደጋጋሚ እየታየ ነው ያለ በመከላከያ በኩል። እሱን ትይዝና አሁን ያልከው የጀነራል ታደሰ ወረደ አለ። በሌላ መልኩ ደግሞ ጀነራል ተፈራ ማሞም የራሳቸውን ምልከታ እንትን ብለዋል። ግን እሳቸው ከአማራ ብልጽግና ጋር እንጂ ችግራቸው እርግጥም እንደ እንትኖችን ሁኔታዎችን በደንበኛ የገመገሙም አልመሰለኝ። እኔ እንግዲህ እንደተረዳሁት ማለት ነው፣ አንደኛ በሁለቱ ጀነራሎች መሀል ያለው ልዩነት እና ግንኙነት በሁለቱ ጀነራሎች፣ ከዛ አሁን ኮሎኔል ማናቸው መኳንንት የተናገሩትና ኮሎኔል ጌትነት ደግሞ ለማጣጣል ያደረጉት ሙከራዎች የቱን ያህል ያስኬደናል ብለህ ታያለህ? እሱንስ እንዴት አየኸው? እነዚህን ነገሮች እንዴት ትመለከታቸዋለህ?
እንትኑ ዝናቡ ኃይለኛ ነው፣ በደንብ አልተሰማኝም። በአጭሩ ንገረኝ።
ኦኬ። አይኔ
አስጠጋው ወደ ጆሮ።
እንግዲህ አዲስ
በጣም ቆርቆሮ ይጮሃል
እንዴ? ስማ፣
የኛ አገር ቤት ታውቃለህ
እንዴ? እንትን በክረምት ጊዜ እንደውም ዝናብ ሲዘንብ ማታ ቆርቆሮ ሲጮህ እኮ እንቅልፍ በደንበኝቱ ይወስዳል እየተባለ ተሸባብ። አሜሪካን ብንኖር ትዝተዋለን። እርግጥ አሁን ይረብሻል ከቴክኖሎጂ ጋር። ለማለት የፈለግኩት ምንድን ነው የኮሎኔል መኳንንት አነጋገርና የኮሎኔል ጌታነት የሚባሉ የመከላከያ ቃል አቀባይ እየተማረከ የለም የውሸት ዜና ነው ብለው የተናገሩት አለ እና ኮሎኔሉን ደግሞ ስታዳምጣቸው አለ። በሌላ መልኩ ደግሞ ስለ ጦርነቱ ደግሞ ጀነራል ታደሰ ወረደ የተናገሩት አለ። በዛውም ደግሞ ስለ ጦርነቱ ጀነራል ተፈራ ማሞ የተናገሩትም ባለ፣ እነዚህ እንዴት ነው የምታያቸው? አሁን ባለው ሁኔታ ላይ አሁን ያለው ሁኔታ ውጥረት ላይ እንዳለ ይታወቃል። ግን አሁን ባለው ሁኔታ እንዴት እያየው ነው? እንዴት ነው የምትመለከታቸው እነዚህ ነገሮች?
እሺ እንግዲያው የተማረከ የለም የሚሉት የኮሎኔል ጌታ ነው የቃል አቀባዩ።
አዎ፣
በመንግስት በኩል ታውቃለህ፣ ይሄ ከዚህ በፊት ያ ሁሉ ተማርኮ በአስር ሺህ የሚቆጠረው ሲታይ ጀነራል ባጫ ያለውን ታስታውሳለህ።
አዎ፣
ከኃይለ ገብረስላሴ ሩጫ አይነት ላይ ተወስዶ ፎቶሾፕ የተሰራ ነው ነው ያለው። እና ምንም የተማረከብን የለም ነበር ሲናገሩ እየተሰማ። ይሄ ብቻ አይደለም፣ ኦባሳንጆ ወደ ትግራይ የሚሄደው በሁለቱ መካከል መተማመን እንዲፈጠር ተብሎ የጦር ወንጀለኞች የጦር እስረኞች እንዲፈቱ በዛም በኩል የጦር እስረኞችን ባይሆኑ የመከላከያ አባል የነበሩ የትግራይ ተወላጆች ስለተያዙ እነሱ እንዲፈቱ መግባባት ላይ ተደርሶ በትግራይ በኩል ወደ 2000 ተለቀው ነበር። እነሱን እንኳን ተለቀው ድንበር ድረስ የተወሰዱትን እነዚህ ምርኮኞቻችን አይደሉም ብለው እንዲንገላቱ ነው ያደረጉት። እና በዚህ ደረጃ ያሉ ሰዎች ናቸው። ስለዚህ አሁን የተማረከ የለንም ቢሉ አለ ብለው ቢያምኑ ነው አዲስ ባህሪ ያመጡ ብለን ተገረመው እንጂ ይሄው የነበረና ያለ ነው። ግን ይሄ ክህደት ነው። አንደኛ ሰራዊቱን ተስፋ ሊያስቆርጥም ይችልም ይመስለኛል። ምክንያቱም ሰራዊት መማረክ ያለ ነገር ነው። ጦርነት ስትገባ ስትማረክ የሚችል ከሆነ ሰራዊቱ ራሱ ተስፋ ወደ መቁረጥ ውስጥ እንዲገባ የሚያደርግ ሁሉ ነው የሚመስለው። ምናልባት ከመረጃ በጣም አርቀው ካልሆነ በስተቀር የዛ አይነት ነገር ነው የሚፈጠረው። እንግዲህ ከዚህ በተጨማሪ አንተ እንዳልከው ኮሎኔሉ ራሱ ምርኮኛ ናቸው ይለን ተሰው ነው የተናገሩት። እና ምንም ወደዛ ወደዚህ የሚያስብል ነገር አይደለም። እንግዲህ ሌላ ሰሞኑን ከዚሁ ከውጊያው ጋር በተያያዘ ተፈራ መነ ጀነራል ተፈራ ማሞም በአማራ በኩል ያሉት ተሰው ተናግረዋል። እንግዲህ ጀነራል ተፈራ ማሞ ተጋብዘው እምቢ ብለዋል መሰለኝ ጦሩን እንዲመሩ ያመኛል ነው ምናምን ብለዋል ነው የሚባለው። አይታወቅም ግን ምን ሊዋጉ ይችላሉ። ምን ይሄ ነው ልትል የምትችለው ነገር አይደለም።
እሳቸው አሉት እኔ እንደተረዳሁት ጥያቄ አልቀረበላቸውም በመንግስት የቀረበላቸው አሉ። ግን ወገኖች እና ወዳጆቻቸው ያቀርቡት አለ። ግን እሳቸው የሚፈልጉት በአማራ ክልል በአማራ ኃይል መሳተፍ እንጂ በመከላከያ መሳተፍ እንዳልሆነ እና የራሳቸው ደግሞ አካሄድም እንዳለ ነው የገለጹበት። እና ብዙም እንትን አይደለም ያው እዛ አማራ ክልል ይሄ አማራ ብልጽግና ውስጥ የእርስ በርስ ሽኩቻም ጭቅጭቅም ስላለበት እሱን ተከትሎ ብዙ ነገር የተናገሩት ነገር አለ። ግን ለማንኛቸውም እንደው የሁለቱን እኚህኛው ወደ ጦርነት እንሂድ ይላሉ፣ እኛኛው ደግሞ የለም ወጣቱና ይሄ በማያገባው ያለው ሰው አርፎ ይቀመጥ ከእኛም ጋር ችግር የለበትም ይላሉ። እነዚህን ሁለቱን ነገሮች በተለይ ታደሰ ወረደ ለአማራው ፋኖ ለሚባሉትና ሌሎችም ያስተላለፉት መልእክት እንደ መልእክት እንዴት አየኸው ማለት ነው? ከበፊት ከነበረ ባህሪ እና ከዛ ሌላ አንድ ቦታም ጠይቃለ። እሺ አሁን ይሰማል።
ምንም ይስማኝ አይደለም ስልኩም ችግር አለው መሰለኝ።
ችግር ብቻ ለአንተ ብቻ ሳይሆን ዝናቡ እንደሚዘንብ ማለት እኔም እየሰማሁት እኮ እኛም እየዘመኑ ነው። እሳቸውን እንተዋቸው። በትላንትና ዕለት ብሉምበርግ አወጣው የተባለው ነገር አለ ሱዳን ላይ የነበሩ ይሰማል። አሁን ይሰማል። አሁን ብሉምበርግ
በደንብ አይሰማም።
ብሉምበርግ ያወጣው ዜና
ኦኬ እሺ
ዜና ተብሎ በሱዳን በስደት ላይ የነበሩ የመከላከያ ሰራዊት አባላት ሁመራ ገብተዋል የሚል ዜናም ይወጣል። እውነት ይሁን ውሸት ባናቀውም ግን ሷል እና
ጌታቸው ያ ፓኪስታኑ ጌታቸው አረጋግጦልኛል ብሏል።
አው እሺ እሱ አልሰማሁትም ነበር ዛሬ ትላንትና እንደዚሁ
እንትን ትዊተሩ ላይ ነው ያየው
ስለዚህ በዛም በኩል አንዳንድ ብዙ ወገኖቻችን እርግጥ ከመጨነቅም ከመናደድም ሊሆን ይችላል ስለ ጦርነቱ የሚናገሩትና የሚጠይቁ ጥያቄ ያለውን ቴክስት እያደረጉ ያሉ ሰዎች አሉ እና ሁሉንም መመለስ አልችልም። እኛ ካለን መረጃ ትላንትናም ዛሬ ጠዋትም እስካገኘነው ጊዜ ድረስ በሽሬ ሽራሬ በኩል የኤርትራ ሰራዊት ገብቶ ታንኮቹ ግማሽ በግማሽ እንደተደመሰሱበትና የቆሰሉ ሰዎች እንዳሉ ከዛ ደግሞ ልጨምርላችሁና ወደ ኋላ እንመልከትና የባድመን ጦርነት አስታውሳል አይደለም አሸናፊ? በባድመ ጦርነት ጊዜ የኤርትራ ቆስለኞችን የኤርትራ መንግስት ይገል እንደነበረ ይነገር እንደነበረ ታስታውሳለህ? ሄሎ
አዎ
በዛው መጣን አዎ በዛው መጣን በዛው መጣን አሁን ደሞ የኢትዮጵያ ሰራዊት የኢትዮጵያ የቆሰሉ ኢትዮጵያ ሰራዊቶችን የኤርትራ መንግስት እንደሚገላቸውም ትላንትና እየተነገረ ነው ያለው። ይሄ አሁን ይጣራው ህንዱ በኤርትራ ካብ ያሉ ሆስፒታሎችን እንትን አናናግሮ ቁጥሩም ብዙ ባይሆንም አንደኛ ሆስፒታል ላይ ግን ቆስለኛ እንዳለም ደሞ እየተነገረ ነው ያለው።
አዎ
እነዚህን በሙሉ ስትጨማመራቸው አንዳንድ የውሃዎች ካለፈው ሳምንት ጀምሮ የኢትዮጵያ መከላከያ ሰራዊት እዚህ ደረሰ እዛ ደረሰ የሚሉም አሉ። በዛው መጠን ደግሞ በሌላ በተለያዩ መልኮች ደግሞ ምናዳመጣችሁ ምንካተላችሁ ዜናዎች ደግሞ ጦርነቱ እንደተፈለገው ለኢትዮጵያ መንግስት እንዳልሄደለት ለኤርትራ መንግስት እንዳልሄደለት እየተነገረ ነው። እዚህ ላይ ስምትለው ነገር አለ
እንግዲህ ከኮሎኔሉ እንደሰማ ነው አጠቃላይ ጦርነት ተፈለገ። አጠቃላይ ማለት ልክ መጀመሪያ ላይ ህዳር 2020 በእናንተ አቆጣጠር ጦርነቱ ሲጀመር በሁሉም አቅጣጫ ገብቶ ህዋትን የማስወገድ በኤርትራ በኩል ደግሞ ህዋት ዳግም ቢነሳ በሚችል ሁኔታ ማውደም ነበር የታሰበው። ከዚያ አኳያ ስታየው እንደማይሳካ ካሁኑ ያስታውቅ።
እሺ
ለሱ ወደ ትግራይ መግባት አለመቻል ብቻ ሳይሆን የአማራ ክልል ላይም በተለይ በደቡብ በኩል ጸንቶ መቆም አለመቻላቸውንና ህዋት ወደፊት መግፋቱን ነው ያየ ነው። በሌላ በኩል በምዕራብ ትግራይ በኩል የትግራይ ኃይሎች ለረጅም ጊዜ በመከላከያና በአማራ ኃይል ስር የነበረውን መሬት ለመያዝ ወደዚያ የገፉበት ሁኔታ ነው ያለው እና ከመንግስት አኳያ የተባለው ነገር ተሳክቷል የሚያስብል አንድም ነገር የለም። እንደውም የሚያመለክተው ያልተሳካ መሆኑን ብቻ ሳይሆን ሊሳካ የማይችል መሆኑንም። ግን ጦርነት ላይ ተጠመንጃ ባልተናነሰ የፕሮፓጋንዳ ጦርነትም ይደረጋል።
ትክክል።
እና በዚህ የፕሮፓጋንዳ ጦርነት እንግዲህ ህዝቡ እንደ ከዚህ ቀደሙ ጦርነት ውስጥ እንደነበረበት ጊዜ አይደለም። ያም ሆነ ይህ ግን መንግስት የበላይነት ያለው ሆኖ እንዲታይ ውጤቱ ህዝቡ አይዞህ የሚል ሳይሆን ውይምድር ውስጥ የመክተት ነገር ነው የተፈጠረው እና ለምሳሌ ቆቦ ተለቀቀ ተብሎ ተወርቶ ነበረ። እንኳን ቆቦ ሊለቀቅ ግን ቆቦ ረቢትም ተይዞ ነበረ። በዛ አቅጣጫ ወደ ምዕራብ በምዕራብ በኩል ቦታዎችን እየተቆጣጠረ ነበር የትግራይ መከላከያ ሰራዊት እና ግን ያው የጦርነቱ አካል አድርጎ ስለሚወስደው ፕሮፓጋንዳው በዚህ ቀጥሎበታል። ይሄ ነው
ወደ ኤርትራ የገቡትን ወታደሮች የኢትዮጵያ ወታደሮች አሁን ተመልሰው በሽሬ በኩል አላዳመጥከኝ መስለ በሽሬ በኩል የተመለሱ ጥቃት ለማድረግ ሞክሯል ተሳካላቸው የሚለው ደግሞ ኢትላንትና ሚሊተሪ ቢዩስ ሚሊተሪ አናሊሲስ የሚሰራ ሰው አለና እሱ የተናገራቸው ነገሮች አላገኘው ባለው መረጃ መሰረት እነሱስ እንዴት ናቸው? አንድ ሁለተኛ ነገር የተገደሉ ነው ቆስለኛ እየተገደሉ ነው የሚባለው ነገር አንተ ምትስ የሰማው ነገር አለ?
አሎ የትኞቹ
የኢትዮጵያ ሰራዊት የቆሰሉ የኢትዮጵያ ሰራዊቶችን
የቆሰሉ ሆስፒታል ወደ በሽራሮ በኩል የትግራይ ድንበር አቅራቢያ ያለው ሆስፒታል ውስጥ ቆስለኛ ወታደሮች እየገቡ መሆኑን ዛሬ አንዳንድ የወጡ መረጃዎች አመልክተዋል።
ምንም መደማመጥ ኦኬ እሺ
መደማመጥ አልቻልም በረዶ ነው የሚጥለው።
የአሜሪካን መንግስት ልዩ ልዑክ ማይክ ሃመር ዛሬ ተመስቷል ይመስል ነገ ተነገወዲያ ኢትዮጵያ እንደሚገቡ እየተነገረ ነው እና የሚመጡበት ዋና አላማ ጦርነቱን ለማስቆም ነው ተብሏል። በሌላ መልኩ ደግሞ ባለፈው ዲሰምበር አካባቢ አይ ቲንክ ፊልትማን ነበሩ መሰለኝ እሳቸውን የኢትዮጵያ ጠቅላይ ሚኒስትር ጠርቷቸው ከዛ በኋላ የነ አቶ ስብሃትን መለቀቅ እንደነገራቸው እንደነገራቸው ተነገራለና አሁን እኚህ ሰው ማይክ ሃመር በሚሄዱት ለማስታረቅ ብቻ ሳይሆን ጦርነቱን አቆማለሁኝ ሁሉን ነገር እሰጣለሁኝና አማልዱኝ የሚል የውስጥ የንግግሮች እየተደረገው ነው የሚሄዱት የሚል ነገር አለ። አንድ ሁለተኛ ነገር እኚህ ሰው የሚሄዳቸው ጦርነቱ ሊያስቆሙ ይችላል ወይ? በአውሮፕላን ድብደባ የሲቪል አካባቢ ድብደባ መቆም አለበት የሚልም ደግሞ የአሜሪካን መንግስት አቋም አለ። በሌላ መልኩ ደግሞ የተባበሩት መንግስታት በሚቀጥለው ሳምንት ስለ ኢትዮጵያ ሊነጋገር አቅዷል። አንድ ላይ ሆኖ ልዘርግፍልህ ብዬ ነው። እነዚህንስ እንዴት አያያቸው? ሳምቲንግ ሆነ
እንግዲህ የአብይ አህመድ መንግስት በዚህ ደረጃ አማልዱኝ ብሎ ሊሆን ይችላል የሚለው ነገር ምክንያቱም ጦርነቱን ከጀመረ ቅርብ ጊዜ ነው። በዚህ ደረጃ ተስፋ ቆርጧል ለማለት የሚያስችል ነገር የለም። ኦፍኮርስ በቀጣይ የዛ አይነት ነገር ውስጥ ሊገባ ይችላል። ግን አዝማሚያውን አይቶት ቢያንስ ይሄ የሰላም ፈላጊ ነኝ የሚለውን ነገር ለማሳየትና የዲፕሎማሲ ሰፖርት ለማግኘት አንድ የሆነ ነገር ብሎ ሊሆን ይችላል። እስኪኑና እንደገና እንነጋገር ብሎ ሊሆን ይችላል። ግን ከዚህ በፊትም በተደጋጋሚ ስናወራ እንደነበረው የኢትዮጵያ መንግስት የሰላም ፍላጎቱ በጦርነት ብዙ መሄድ የማይችልና የዲፕሎማሲ ተቀባይነት እያጣ ከዚህ ጋር ተያይዞ ሌሎች ጫናዎች ይመጡብኛል ብሎ ይሰጋ የሚያደርገው ነው። እዚህ ጋር ትንሽ ለቀቅ የሚያደርጉለት ከመሰለው በዛሽ ለቀቅ ባለችው ስንፋሽ እየወሰደ መልሶ ወደ ጦርነት መመለስ ነው የሚፈልገው። እና ጦርነቱን እንደምንም ብለው እንዲያቆሙለትና ወደ ሰላም እንዲመጣ ለማድረግ አስቦ ነው የሚለው ነገር ትንሽ ያስቸግራል። ምናልባት የህወሓት ኃይል የትግራይ ኃይሎች አሁን ባሉበት ሁኔታ ለምሳሌ ወደ ምዕራብ ትግራይ የሚያደርጉት እንቅስቃሴ ተገጥቶ አሁን በኃይል ተያዙባቸው አካባቢዎች ወጥተው ልክ ጦርነቱ ከመጀመሩ በፊት ትግራይ ሴጅ ውስጥ ባለችበት ሁኔታ እንዲመለስ ለማድረግ የሚያስችለውን ነገር ግን ሊሞክር ይችላል። በአጠቃላይ ግን ሴጅም ተከፍቶ ሰላም ሰፍኖ የምዕራብ ትግራይም ጉዳይ መፍትሄ የሚያገኝበት ነገር እንዲመጣ ፍላጎት አለው። ይሄንንም ለማድረግ ይጠይቋል ለማለት ያስቸግረኛል።
የሰሞኑ ጦርነት ሁኔታ በምዕራብ ጎንደር ያለው ይሄ ቀድሞ የትግራይ በምዕራብ ትግራይ ጎንደር በማህ ጎንደር አልኩኝ በምዕራብ ትግራይ ያለው የባድመ የወልቃይትና ሁመራን ጉዳይ ልባት በዚህ በጦርነት ልባት የሚመጣ ይመስላል ወይስ አቁሞ እንደገና ወደ ድርድር ወደ ጠረጴዛ ይገባሉ ነው የምትመለከተው?
እኔ ወልደ በጦርነት ይሄ ነገር ይሄ ጦርነት ይሄ ችግር በጦርነት ሊያልቅ አይችልም። ምንድነው የሚሆነው? አገሪቷን ይዟት ነው የሚጠፋው። እኔ አሁን እንደምገምተው የትግራይ ኃይልም ወደ አዲስ አበባ መጥቶ የተረጋጋች ሀገርን ፈጥሮ ያሉት ችግሮች በሙሉ ፖለቲካዊ መፍትሄ የሚያገኝበትን መንገድ ሊያመቻች ይችላል የሚያስችል አቅም አለው ሁኔታው ይፈቅድለታል የሚያስብል ነገር መሬት ላይ የለም። በሌላ በኩል የመንግስት ኃይል የትግራይን ኃይል አሸንፎ አገሪቷን በሚፈልጋት መንገድ የአፈናም ይሁን የምን ዲክታተርሺፕም ሆኖ ቢሆን አገር እንድትሆን የማድረግ አቅም የለውም። ትግራይን ተቆጣጥሮ ምንድነው የሚሆነው? ሁለቱ በሚያደርጉት ውጊያ አሸናፊ በማይኖረው ውጊያ መካከል ከዚህ ቀደም ስናነሳ እንደነበረው ነው። ኢኮኖሚው አሁንም ከህዝቡ አቅም በላይ ሆኗል። መንግስት ደሞዝ ሁሉ መክፈል የማይችልበት ሁኔታ ላይ ሊደርስ ይችላል። የኑሮ ውድነቱ፣ የውጭ ምንዛሬ እጥረቱ በጣም ይብሳል። ሀገር ነች ስታየው በኢትዮጵያ ታሪክ ውስጥ በዚህ ደረጃ ጽንፍ የያዙ የተለያዩ አካላት የተፈጠሩበት ጊዜ የለም። ጠመንጃ ይዘው በየፊናቸው ያሉ ብዙ ወገኖች ነው ያሉት። እና ዝም ብሎ ጦርነቱ ሲቀጥል እነዚህ ነገሮች ባሉበት ሁኔታ ምናልባት ሀገሪቱ መልስ ሀገር ልትሆን በማትችልበት ሁኔታ ተወድቃለች። ይሄ ነው የሚሆነው ውጤቱ።
ግን ከትላንት ወዲያ ታስታውስኖን መንግስት ያወጣው መግለጫ አለ የትግራይን ህዝብ እርዳታው በደንበኛ እንዲሄድለት በአጠቃላይ ትግራይ ውስጥ ገብተን ሁሉን ነገር መንግስት የሚያስፈልገው የትግራይን ህዝብ የትግራይን ክልል እንደ በደንበኛ አስተዳድሬ ለህዝቡ የሚያስፈልገውን ነገር አቀርባለሁ የሚል መግለጫ ነው። ትግራይ ውስጥ እንደሚገቡ አድርገው የወጣው መግለጫ ከትላንት ወዲያ የወጣው መግለጫ ተሳውስ ከሆነ
ትግራይ ውስጥ የመንግስት ኃይል
አሁን እንዴ የመግለጫውን አዳምጠዋል ሲነበብ ነበር አይደል? ከትላንት ወዲያ የተደረገው
እሱ ዝም ብሎ ድሪም ነው። እርዳታ ለትግራይ እንዲደርስ ማድረግ አንደኛ እንደሱ ለማድረግ የግድ ትግራይ መግባት የለም።
አይ ገብ ነው ያለው ግን ገብቼ እሱን ሁሉ ደርሶት ህዝቡ በደንበኛ ሰላማዊ ኑሮ እንዲኖር አደርጋለሁ ነው ያለው። ማለት እንግዲህ
እሱን ሊያደርገው አይችልም። በቃ ዝም ብሎ ድሪም ነው።
ኦኬ እሺ ስለዶና የሁመራ ወልቃይትን ጉዳይ ላንድና ለመጨረሻ እናውራው ትንሽ ያለ ሐሳብ ካለ አሁን ባለው ሁኔታ የኢትዮጵያ መከላከያ ሰራዊት አቅም ይኖረዋል እዛን ቦታ አካባቢ እንትን ለማድረግ? አሁን እንግዲህ ከሱዳን መጡ የተባሉም አሉ ከላይ በዚህ በአደርቃይ ይሄዳል። እነዚህ ነገሮች ስትመለከታቸው አቅም አለ ጉልበት አለ ትላለ ወዲያው እንደው እንትን የሚያደርጉበት ነው ወይንስ ጠቅላይ ሚኒስትሩ ብዙ ጊዜ ጠቅላይ ሚኒስትሩ ስልጣናቸውን የሚያገኙበት ነገር እስካገኙ ድረስ ሁሉን ነገር ሊሰጡም ይችላሉ የሚልም ግምት አለ ብዬ ነው።
አዎ እንግዲህ የምዕራብ ትግራይ ጉዳይ ነው። የምዕራብ ትግራይ ጉዳይ ከህገ መንግስቱ ላይ ካለው ውጪ በሌላ በኃይል ይፈታል ብዬ አላስብም። የትግራይ ኃይሎች ቢቆጣጠሩት እንኳን በኃይል አሁን ባለው ሁኔታ ቢቆጣጠሩት የሚችሉበት እድል ያለ ይመስላል። ምክንያቱም በሌሎች ግንባሮች ላይ ያላቸውን ጥንካሬ ከበፊቱ ስህተቶቻቸው ተምረው የሚመጡ ናቸው። የዚህ አይነት ታሪካቸውም የሚያሳየው ይህ ነው። ሊቆጣጠሩት ይችላሉ፣ ግን የተረጋጋ ቀጠና አይሆንም ያ ቦታ እና ዞሮ ዞሮ ጥያቄው የመጨረሻ ደረጃ ጋር ስለደረሰ ከዚሁ ጋር ተያይዞ የህግ ጥፈት የምናምን ጉዳዮች ማዕት ስለተፈጸሙ የዘር ማጥጣት ማዕት ነገሮች ስላሉበት ጉዳዩ ዞሮ ዞሮ ወደ ህገ መንግስት መመለሱ አይቀርም እና ማንም የያዘው ማን ዘለቄታዊ መፍትሄ ማግኘት የሚችለው በህገ መንግስቱ መሰረት ነው። ከሁሉም በላይ እኔ እስካሁን ድረስ የዛ አካባቢ ነዋሪዎች ብዙ ጊዜ የወልቃይት ሰዎች ይሄንን ውዝግብ እዛው ተወልደው ያደጉና ዝም ብሎ ወልቃይቴ የሚባል አንድ ስነ ልቦና ያለ ይመስለኛል።
አላው
እነሱም ስጠይቃቸው እኮ አይወዱትም። በአማራም በኩል ያለውም በዛም በኩል ያለውም መካረር አይወዱትም። እነዚህ ሰዎች ለዘመናት ነው የኖሩት። ሁለት አይደንቲቲ ያላቸው አሉ። ትግሬ መሆንም ምናቸውም አይደለም አማራ መሆንም። እንዴት እዛ ቦታ ጋር ተስማምቶ መኖር እንደሚቻል ለሁለቱም የሚካፈልም ነገር ካለ እንዴት ሊሆን እንደሚችል ሁሉ መላውን የሚያውቁት ይመስለኛል። እና የሁለቱም ክልሎች ህዝቦች ያሳተፈ ሲሆን በተለይ እዚህ አካባቢ ያሉትን ሰዎች በዋናነት ባሳተፈ ሁኔታ ያው ህገ መንግስቱም የሚለው እንደሱ ስለሆነ የመጀመሪያ ሁለቱ ክልሎች ይነጋገሩ አለ። ሁለቱ ክልሎች ሲነጋገሩ በዋናነት ድንበሩ ላይ ያለው ሰው ነው የሚነጋገር እና በዚህ መንገድ ነው ወደ መፍትሄ ሊሄድ የሚችለው።
አይ እንግዲህ አንዳንድ ጊዜ እንትን ስልክ መቀበል አልፈልግም። በአሁኑ ሰዓት ስልክ አልቀበልም። ምክንያቱም ከአሸናፊ ጋር ያለው የስልክ ግንኙነት ጥራት ስለሌለው ከእሱ ጋር ያለኝን ብጨረስ ይሻለኛል እና ለዛሬ አልቀበልም። ከይቅርታችሁ ጋር እየደወላችሁ እንደሆነ ስለተነገረኝ ነው እና ባትደውሉ እመርጣለሁኝ። ሌላ ጊዜ ወይም ደግሞ ከስራ በኋላ ልትደውሉልኝ ትችላላችሁ፣ በግልና አወራችኋለሁኝ ከፋ የሚያስፈልግ ከሆነ። ሌላው እዛው አካባቢ ከዚህ በፊትም ሲባል የነበረው እኮ የዛው አካባቢ ተወላጆች ሆኖ ሰው በትግራይ ክልል ውስጥ ላሉት ያሉት በትግራይ ክልል እንዳለ ሆኖ ለትግራይ ክልል ያቀርቡ የተባለበት ነገር ነበር ካንዴም ሁለት ጊዜ ነገር የነበረውና ግን ይሄ ያማራ ለይቃልበልህ የማራ ሰዎች ያሉበት አካባቢ እኛን ያገባናል ወይንም ደግሞ የኛ ነው የሚለው ድርሰት እንደ ኮርኔል ደመቀ ዘውዱ አይነቶችን ስትመለከት እንዴት አድርገው እነዚህ ሰዎች እንዲናገሩ ይችላሉ? አሁን እኮ በጉልበት ወስዶብናል በጉልበት እንመለሳለን የሚል በሁለቱም በኩል የተራራቀ ልዩነት ስለማይበት ነው የደጋግሚ እንትን ያደረኩና መንግስት ምልክ ለራሱ በሚጠቀመል ኳድርጎ አንደኛ ሲጨዋሩ ጦርነት ሲጀምር እነዚህን ሰዎች ጎትቶ አስገብቷል። አሁን ወጣቱን ያቃተው ለሁሉምና ችግር ያለ ይመስለኛል እዛ አካባቢ ናሱን
ለጊዜው ችግር አለ እንግዲህ ይወል
አሁን ቀጥ
ታሪክንም የሚያነሱ ሰው በቀደም አንድ ቦታ ጋር አንድ እንግዲህ ነ አሁን ትልቁ ነገር ምን መሰለህ የሚያነሱት በአማራ በኩል ሲነሳ መስማው ጠቅላይ ግዛት የሚሉት ነገር ነው የሚያነሱት። አዎ እና በጣም በሚገርም ሁኔታ ረክልልቅ ስምላቸው ሰዎች በሙሉ ማን ደደፎ ነው ይሄ በአምባሳደር ዩናይትድ አረብ ኤምሬትስ የነበረ ይችላል
ሱሊማን ደደቡ ይባላል ደደፎ አይደለም ደደቡ ይባላል
14 ጠቅላይ ግዛት ያለበትን
ማፓውት
ኩፕ ካርታ ለጥፎ ድሮ ደብተራችን ላይ ሁሉ ነበር። አዎ ወልቃይት የማን ነች ብሎ ሲጠይቅ ታየዋለህና እሱማ ያን ሁሉ እኮ የራስን በራስ የማስተዳደር የብሔር ብሔረሰቦችን ትግል የፈጠረው እሱ ካርታ አይደል እንዴ? እና ታገለ ሁሉም ራስን በራስ ላስተዳድራለሁ ራስን በራስ ላስተዳድር ሲባል ያን ጊዜ የነበረው የመልካ ምድር ካርታ ተቀየረ።
አዎ
በማንነት ሆነ ይህም በተደጋጋሚ ነው ማለት ነው። አፋር የሚባለው ክልል ተፈጠረ። ወለጋ የሚባለው ቢንሻንጉሉንም ኦሮሞውንም የያዘ ነበር። ቢንሻንጉል የሚባለው ወደ ቢንሻንጉል ወደሚባል በማንነት ሄደ። ኦሮሞ ወደዚህ መጣ። ኦሮሚያ ወይም ወለጌዎች ልንላቸው እንደዚህ ጎንደሬዎች እንደሚባሉት የሚባል ከሆነ ብዙም አይባልም ሴንስ አይሰጥም በኦሮሚያ በሚለው ስሜት ውስጥ አሶሳ ድሮ የኛ ስለነበረ ይኸው ካርታው በደርግ ጊዜ የነበረው በንጉሱም ጊዜ የነበረው ወለጋ እኮ እዚህ ድረስ ነው የት ጋ ነው ቢንሻንጉል ብለው አልጠየቁም። ትግራዮች የተወሰነ ከአፋር እኮ ብዙ መሬት ወደ ትግራይ ነበረ በፊት ትግራይ አሁን በምስራቅ በኩል
በጣም
ሰፊ አሁን አፋር የሚባለው መሬቱ ሰፊ ቦታ ነበረ። እዛ ጋ ይሄኛው ድሮ ትግራይ ጠቅላይ ግዛት ስለነበረ የኛ ነው እንሰደው አላሉ። ምክንያቱም ማንነት ሆኗል መሰረቱ። አሁን ኤሉ አባቦር ወለጋን እንትንን ጋምቤላን ክሌም አላደረገም። ኦሮሚያ እንደ ድሮ እኮ በጠቅላይ ግዛት የኔ ነበረ ስለዚህ ኦሮሚያ ይሁን ጋምቤላ የኛ ነው የሚል እንቅስቃሴ ኦሮሚያ ውስጥ አልተፈጠረም። ይሄ ነው መሰረቱ። አሁን በአማራ ክልል በኩል የማትሰማው ነገር በዚህ በማንነት አስተላለፉ ውስጥ ይሄ ቦታ ወዴት ነው ፌይል የሚያደርገው የሚለውን አይደለም እያሰቡ ያሉት። ድሮ ጎንደር ስለነበረ ነው። ድሮ ጎንደር ማለት ድሮ ጋምቤላም ድሮ ኢሉ አባቦር ነበር። በዚህ መንገድ በጣም የተማሩ የምትላቸው ሁሉ በዚህ መንገድ አያዩትም። ለምን እንደማያዩት አይገባኝም። እንግዲህ እንደሱም ሆኖ ህዝቡ አማራ ነው የሚባል ከሆነ ደግሞ ማንነቱ አማራ የሆነው ህዝብ ነው ትግሬ የተባለ የሚለውን ጥናቶች እንደሚያሳዩት ኢህአዴግ ከመጣው ዴት ሰራ ሳይሆን በደርግ ጊዜ ተጠና። ደርግ ኤድሪን እንደመሰረተ
አዎ
ኤድሪን ሳይመሰረት ነው የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት አቋቁሞ ነበር። እና አየህ የዚህ የኮሙኒዝም እንትን ሰልፍ አድሚኒስትሬሽን አለው። የሰልፍ አድሚኒስትሬሽን በብሔር መዋቅር አለው። ሩሲያ እኮ በሱ ነበረ። በኋላ ስትፈርስ እኮ በቀላሉ የተለያየ ሆና የፈረሰችው በማንነት ነበር ያዋቀረችው። እና ኮሙኒስቶች ይሄ የሰልፍ ዲተርሚኔሽን እና አውቶኖመስ ሪጅን ኮንሰፕት ስላለ በሱ መንገድ ሊያደርጋው አስቦ አስጠንቶታል። እና በብሔር አሰፋፈር የወጣ ካርታ ሁሉ አለ። ያ ካርታ ያንን አካባቢ አሁን የደርግ ጥናት ነው እኔ በኋላ ነው ያየሁት።
አዎ።
ትግርኛ ተናጋሪ ብሎ ነው የሚያስቀምጠው። ከታሪክ አኳያም ደግሞ የሚያነሱ ሰዎች አሉ። እንግዲህ ታሪክ ከማንነት ጋር እንዴት ሊገናኝ እንደሚችል ባላቅም፣ አይ በታሪክ ያማራ ነው በጌ ምድር ውስጥ ስለነበረ ነው የሚልም አርጉመንት የሚያመጡ ሰዎች አሉ። ስለዚህ ከዚህ ታሪክ ተነስቶ ወደ ትግራይ መሄድ አይችልም፣ የትግራይ አካል ሆኖ ስለማያውቅ ማንነቱ ማንም ቢሆን የሚል ነው። በማንነት ነው እየተባለ ይሄ አርጉመንት የት ድረስ እንደሚያስኬድ ባላቅም፣ ከታሪክም አኳያ በቅርቡ ነው ያየሁት፣ መቼ እንደሰጡ አላቅም። ራስ መንገሻ ስዩም የተናገሩትን አንድ ነገር አየሁኝ። በ48 ዓመተ ምህረት ነው ከትግራይ ወደ በጌ ምድር የተቀላቀለው በንጉሠ ነገሥቱ ትእዛዝ የሚል ነገር ነው። ስለዚህ ከታሪክም አኳያ 49 ማለት ቅርብ ጊዜ ነው፣ ሩቅ ዘመን አይደለም። ከታሪክም አኳያ ብትሄድ በዛም በኩል ይሄ አርጉመንት አለ እና በዚህ በእነዚህ ማዕቀፎች ውስጥ ነው መታየት ያለበት።
እሱን ብዙም እንትን የሚያደርጉ ያለም አሁን እኮ ችግር አለው
እና አለበለዚያ ይኸውልህ፣ አሁን ሁለቱም ነው ማየት። ቅንነት ደግሞ በጣም ጥሩ ነገር ነው። መቼም ሰላም የማይፈልግ የለም። የኢትዮጵያ ሕዝብ ባለፉት 2 ዓመታት የተጎዳው ጉዳት በጣም ብዙ ነው። ሰላም ስለሆነ የሚያዋጣው ኃይል ስላለኝ በኃይል አደርገዋለሁኝ የሚሉት አካሄድ በሁለቱም በኩል የትም አያደርሱም። እንደው ከታሪክም ከማንነትም አኳያ ያለው ነገር ህገ መንግስቱም አንደኛ አሳይ ነው። ከህገ መንግስቱም በላይ ደግሞ አብሮ የኖሩ ህዝቦች የጋራ ታሪክ የ3000 ዘመን የኢትዮጵያ ታሪክ ሲባል እኮ የ3000 ዘመኑን ታሪክ የኦሮሞው ታሪክ ነው ብዬ አላምንም። ምንም የወላይታው ነው ብዬ አላምንም። የኢትዮጵያ የ3000 ዘመን ታሪክ የአማራውና የትግሬው ታሪክ ነው። የኦርቶዶክስ ክርስትና መሰረት ሁለቱ ናቸው። አሁን የተመሰረተችውን ኢትዮጵያ በመመስረት በኩል በጀማሪነት ጉልህ ድርሻ ያላቸው ትልቁ የታሪክ አሻራ ያለው እነሱ ጋር ነው እና በዚህ ደረጃ ኢትዮጵያ ሲባል ኢትዮጵያ ካለችበት ጊዜ ከነበረችበት ጊዜ ጀምሮ በተለያየ ስምም ቢሆን ያሉትና በጣም የተቀራረበ የእንትን ብቻ ሳይሆን እንደው የዘርም እኮ ነው። በኢትዮ ሴሜቲኮች ውስጥ እነሱ ናቸው ተጠቃሾቹ፣ ኢትዮ ሴሜቲክ የሚባለው ውስጥ። በዚህ ደረጃ ያሉ ሰዎች መስማማት እንዴት ያቅታቸዋል? እና ፈጽሞ ምንም የጋራ ነገር እንደሌለው ነው መካከላቸው የምታየው መጠላላት። ይሄንን ይስበሩት እና እነሱ በዚህ ደረጃ ቢግባቡ የሚገርመው ለቀረውም የኢትዮጵያ ሕዝብ ይተርፋሉ። አሁን የቀረውም የኢትዮጵያ ሕዝብ አሁን ያለውን ይሄ የአንድ ሰው ልክ የኤርትራው አይነት መንግስት የመመስረት አካሄድ እንደ ንጉሳዊ አይነት ነገር አልወደደውም። በወታደራዊ ኃይል የዛ አይነት መንግስት የመመስረት ዝንባሌዎች እየታዩ ነው። እነሱ ተረጋግተው ሰላም ቢሆኑ የዚህ አይነት መንግስት እንዳይፈጠር እሱንም አስቻይ ሁኔታ ይፈጥራሉ። አሁን የእነሱ በጠመንጃ አፈሙዝ ሊያልቅ የማይችል ግጭት ውስጥ መግባት ሀገሪቷ ውስጥ እነሱ ዘላለም ግጭት ውስጥ ሲኖሩ ሌላ አምባገነን የሚፈጠርበትን እድል ሁሉ እያመቻቹ ነው። ለራሳቸውም ላይበጁ እኛንም ይዘውን ሊጠፉ ነው። በአጠቃላይ ሀገሪቷን ይዘው ሊጠፉ። ስለዚህ በቅንነት ኤሊቶቻቸው ምሁሮቻቸው ይመካከሩ።
እሱ ችግር አለባቸው። እሱን ለጊዜው እናቆም። ተናግረን የሚሰማም የለም። ኤሊቱ ራሱ በሽታ አለበት። የኢትዮጵያን ፖለቲካን የኢትዮጵያን ሀገር እንዳትሆን ያደረጋት እነሱ ናቸው። ስለዚህ እሱን ትሩ። በአማራ ክልል ሸዋሮቢት ተጠባባቂ ከንቲባውን ጨምሮ ተገሏል። አሁን ደግሞ ዛሬና ትላንትና ማታና ዛሬ ደግሞ በፋኖ በሸዋሮቢት አካባቢ ያሉ ልዩ ኃይልና መከላከያ ሰዎች አንድ ላይ ሆኖ የመትረየስና የቦምብ ጥቃት እየተደራረጉ ነው ያለው። ብዙ ሰዎች ቆስሏል። የሞተ ሰው ባላቅም፣ ግን እንደ ቆሰሉ እየተነገረ ነው። በዛው መጠን ደግሞ በዚህ የአማራ ክልል ስለ ጦርነት ያለውን ሂደት በተመለከተ ጎበዜ ሲሳይ የሚባል ሲሳይ ጎበዜ ልጅ የቀድሞ የሳት ጋዜጠኛ የነበረ የተናገረውም አለ። እሱን ተመልከትና ሁለት የተከፈለ አመለካከት ያለ ይመስለኛል ጦርነቱን በተመለከተ አማራ ክልል። ሰምተኛል? ይሰማል? አሁን እነሱን እንትን አድርገህ አጠር አድርገህ እዛ አካባቢ ያለውን ነገር እንበልና ወደ ሌላ እንሂድ። ምክንያቱም አሁን ባለው ሁኔታ ፖለቲካው ነገር እየቀጠለን ያለው እና አቶ ዮሐንስ ቦያሌውም ከሀገር እንዳይወጡ ተደርገዋል። ቤታቸው ታሽጎባቸዋል እና ቤተሰቦቻቸውን አውጥተው ቤታቸውን አሽገውባቸዋል። ተከራይቶ የሚኖርበትን ቤት እርግጥ የመንግስት ቤት ቢሆንም ማለት ነው። እና የአንድ የተረሳ ነገር ቢኖር እዚህ ላይ ምንድን ነው፣ እኚህ ሰው የምክር ቤት አባል ናቸው። የፌዴራል መሆን የለባቸውም መብታቸውን ለመጠበቅና መብታቸውን ለማስከበር። የክልልም ምክር ቤት እንደ ፌዴራሉ መብቱ የተጠበቀ ነው። ያለመከሰስ መብቱን ፍርድ ቤት እስካላወጣ ጊዜ ድረስ እንደዚህ ያለ ማጉላላት መደረግ ያለበት አይመስለኝም። ምክንያቱም አቶ አንጋሳ ከዚህ በፊት ስለ ጠቅላይ ሚኒስትሩም ሆነ ስለ ሌሎች ሲናገሩና ሲሳደቡ ምንም ያልተነገሩትን ነገር ምንም መንግስት ያላለውን ነገር አሁን በዚህ ሁኔታ መድረሱ ራሱን የሚያሳምም ነገር ይመስላልና እሱን አንድ ላይ ጠቅልለው እዛ አካባቢ ያለውና ወደ አንድ ሌላ አለ በጣም እንትን አደጋ ያለበት ሁኔታዎች አሉ። እነዚህን አጠራርግና እንትን አድርግልኝ።
እሺ፣ እንግዲህ የአማራ ክልል ያለው መከፋፈል
ሰዓታችን ስላለቀ ነው እንደዚህ ማቻኩል።
እሺ፣ በዚህ ከዚህ ከፋኖ ጋር በተያያዘ ህግ የማስከበር እርምጃ ወስዳለሁ ካለበት ጊዜ ጀምሮ በመንግስትና የፋኖን የአማራ ህዝብ የደህንነት ስጋት አለብኝ በሚል ሜንታሊቲ እንደ ራሱ ኃይል አድርጎ ይወስደው ስለነበር አብዛኛው የአማራ ህዝብ ይህንን ኃይል ለማጥፋት የህግ ማስከበር ተብሎ በተወሰደው እርምጃ ህዝብና መንግስት ተለያይቷል። በአስራ ሺዎች የሚቆጠሩ ምናልባት መንግስት እንዳመነው እንኳን ወደ 5000 ሰዎች እስር ላይ ነው ያሉ። ሌሎች የአማራ ህዝብ ግምት የሚሰጣቸው የፋኖ አዛዦች የሚባሉት ሽሽት ላይ ናቸው። እነዚህ ሁኔታ በአማራ ክልልና በፌዴራል መንግስቱ መካከል ልዩነቶች ፈጥረዋል። አሁን ባለው ሁኔታ ይሄ ህዝባዊ ኃይል የሚባለው ከመንግስት ጎን ተሰልፎ መዋጋት አይፈልግም። እንደውም በቅርቡ የጎንደሩ ይመስለኛል አንድ ጥያቄ አቅርበው ነበር፣ ሁሉንም እስረኞች ፍቱ፣ የምታሳድዱትንም አቁሙ፣ እነዚህን ካደረጋችሁ ብቻ ነው የሚል። እንደዛም ቢሆን ከአሁን በኋላ በምን አይነት ሁኔታ ነው ተማምነው አብሮ በአንድ ግንባር ሊሰለፈው የሚችሉ የሚል ነገር አለ። እንግዲህ ከዚሁ ጋር እያያዘ አላቅም፣ የዚህ አሁን ያልከው የሸዋሮቢት ከንቲባ ተገለዋል። ከዚሁ ጋር ተያይዞ በዛ አካባቢ ባለው የጅሩ ፋኖ ነው የሚባለው ነው ወይ ምንድን ነው? የይፋት ይፋት ነው
ይፋት
ይሁን ይፋት ብቻ የዛ ፋኖ ጋር ግጭት ውስጥ ተገብቷል። ተኩስ ልውውጡሉ እንደነበረ ነው የሚነገረው። የቆሰሉም ሰዎች አሉ። ይሄ ደግሞ በፋኖ እና በህዝባዊ ኃይል ነው ይህና በህዝቡ መካከልና በፌዴራል መንግስቱ መካከል በክልሉ መንግስት መካከል ያለውን ርቀት አስፍቶታል። በዚህ ሁኔታ አንድ መንግስት ምናልባት መቼም ይሆናል ብሎ ያልጠበቀው አመለካከት እየወጣ ነው። አንድ ላይ ሆነን ከትግራይ ኃይሎች ጋር ትልቁ ስጋት አሁን ባለው ሁኔታ እሱ ስለሆነ እሱም ማስወገድ ወይም አንድ ላይ እንኳን ባንሆን አሳልፈ ነው መንግስትን ይሄ አሁን ስልጣን ላይ ያለው መንግስት ግልጽ ስጋት ፈጥሮብናል ስላሉ እሱን ያስወግድ። እንደውም ይግቡና ያጥሩት ከአራት አመት በፊት የነበረው ሰላም ይኖር በአማራ ክልል የሚሆን አማሮች በሚኖሩበት ሌሎች አካባቢዎች አማራ እንደዚህ ተጠቅቶ አያውቅም። ስለዚህ አልፈው የሚያጠሩትን ያጥሩና ከዛ በኋላ ያለውን ተነጋግረን እናስተካክላለን የሚል ሁሉ አመለካከት እየተፈጠረ ነው። አማራ በዚህ ውስጥ ነው ያለው። እንግዲህ መንግስት አሁን በሚያደርገው ዘመቻ ያኔ ባለፈው አመት የህልውና ዘመቻ ብሎ መጥረቢያ ምንም ይዛችሁ ውጡ በሚባልበት ጊዜ ሆ ተብሎ የተፈጠረው ህዝባዊ ንቅናቄ ይፈጠርለታል ተብሎ አይጠበቅም። በሌሎች ክልሎችም ያለው ተመሳሳይ ሁኔታ ነው። አሁን ኦሮሚያ ውስጥ ያለውን ነገር ስሰማ በጣም ቅርብ የሆኑ ለልዩ ኃይሉ ሁሉ ቅርብ የሆኑ ሰዎች ምንድን ነው የእኛ እዛ ጋር ሄዶ መዋጋት ምንድን ነው እሱ ትልቁ አሁን ያለው ችግሩን መፍታት እንዲያስቸግር ያደረገው አማራዎች በምዕራብ ወለጋ በምዕራብ ትግራይ ላይ ያላቸው የመሬት ጥያቄ ነው። እና ይሄንን ራሳቸው ይፍቱት እንጂ እኛ አማራ እዛ ጋር መሬቱ አለና መሬቱ ይወሰድለት ብለን ሄደን የምናልቅበት ምንድን ነው ምክንያቱ የሚል ነገር ተፈጥሯል። ሶማሌ ክልል ውስጥ ልዩ ኃይሉ ጋር ያጋጠመ ነገር አለ። ነገር ሽማግሌዎች፣ የሃይማኖት አባቶች እና ሌሎችም ያሌቶች ተቃውመውታል። ያም ሆኖ ግን የላከው ልዩ ኃይል እንግዲህ ምን ያህል እውነት እንደሆነ አላውቅም፣ ግን የሚወጡ መረጃዎች እንደሚያመለክቱት አዲስ አበባ ላይ ብዙዎቹ ወታደሮች መቅዳታቸውን ነው። ሪዛይን ያደረጉ ኦፊሰሮችም አሉ የሚባል ነገር አንድ ኦጋዴን ዳያስፖራ ካውንስል የሚባል በትዊተር ላይ አይቻለሁ። እና ይሄ ነው አሁን ያለው ነባራዊ ሁኔታ። በዚህ ነባራዊ ሁኔታ አላማው ያው ስልጣኑን ማስጠበቅ ሆኖ ህዝቡን ሞቢላይዝ አድርጎ ከትግራይ ኃይሎች ጋር የመዋጋት የመንግስት እድሉ አቅሙ ኦልሞስት የለም አሁን የለም። እና የአማራ ክልል ውስጥ ያለው ሁኔታ ይህንን ይመስላል።
ኦኬ። ጠቅላይ ሚኒስትሩ ለይታ ካጠፉ በኋላ ሰላም የሰዎች በመሞት ጠፍቷል ቀርቷል የለም እየተባለ የተነገረበት ጊዜ ነበር። ሰላም ብለን ሰላም ባይሆን ግን ሰላም ብለን የዜጎች መሞት በተለያዩ ቦታዎች ነበሩ እንዳልነበረ ሆኖ አሁን ጦርነቱ ሲመጣ ደግሞ ወደ ጦርነት ነበር ሰው ይሄዱና ከሰሞኑ ደግሞ በወለጋ የተገደሉ የኦሮሞ ተወላጆች አሉበት። ራሱ የቻለ ሌላ በሽታ በአማራና በኦሮሞ በአማራ ፋኖችና በኦሮሞ ነጻነት ግንባር መሃል ያሉ ልዩነቶች አለ። መንግስት ያንን እያራገበም ያለበት ሁኔታዎች አሉና እነዚህንስ እንዴት ታያቸዋለህ? የወደፊት ዕጣ ፈንታችንስ ምን ላይ ነው? እንዴት ነው ይሄን ነገር በለልኝ ምክንያቱም ካለችን እንትን ምንም ብዙም ልንሄድበት አልቻለም። አጠራጠር አድርገን ነው
እሺ። እሱ ነገር በጣም አስፈሪ ነገር ነው። በጣም ነው የጮኸው። የኦሮሞ ህዝብ ውስጥ ዝም ብዬ ስሜት እንደምጠው ቁጭት ፈጥሯል። በራሳችን መሬት ላይ ፋኖ የሚባል ታጣቂ አብሮም የሚኖር ቢሆን እንኳን እዛውም የሚኖር ቢሆን በኦሮሞዎችን ለይቶ ማጥቃቱ በፍጹም ተገቢ አይደለም የሚል ትልቅ ቁጭት ፈጥሯል። ይሄ ቁጭት ትሪገር የሚያደርግ ነገር ካገኘ ሁለቱ ህዝቦች አብሮ በሚኖሩባቸው አካባቢዎች አማራውን ላይ ጥቃት እንዲሰነዘር የሚያደርግ ነገር ሊቀሰቀስ ይችላል። ስለዚህ አይ ዶንት ኖ እንግዲህ ይሄ መንግስት አደራ የምትሰጠው አይደለም፣ ግን የህዝብን ህይወት የሚጠብቅ መንግስት ቢሆን ጥንቃቄ ሊያስደርግ የሚችል ነገር መኖሩን ነው የሚያመለክተው። በሌላ በኩል ከዚህ ፋኖ ከሚባለው ኃይል ጋር ውጊያ ነገሮች ነበሩ። የኦሮሞ ነጻነት ሰራዊት እኔ አልተዋጋሁም ብሏል።
አዎ
እኔ አልተዋጋሁም። የተዋጋው አንድ የመንግስት ሚሊሻ ሰው የሰውየውን ስም ሁሉ አገኘሁት አሁን ፍቃደ አብዲሳ የሚባል
አዎ ከዚህ እሱ ነበር ከዚህ ጠፍቶብኝ የነበረ እሱ ነበር። እሺ
በቃ ጠፍቶብኝ የነበረው በሱ የሚመራ የመንግስት ሚሊሻ ነው። እዛ አካባቢ ካለ የአማራ ታጣቂ አማሮች ተሰባስቦ ምናልባት ለሰልፍ ዲፌንስ የተደራጀ ሊሆን ከነሱ ጋር ግጭት ውስጥ የገባው ያ የመንግስት ሚሊሻ ነው እንጂ የኦሮሞ ነጻነት ሰራዊት በዛ አካባቢ ሄዶ ከማንም ጋር ውጊያ አልገጠመም ብሏል። እንደዛ ከሆነ ይሄ ግድያ እንዲፈጸም ፕሮቮክ ያደረገው የመንግስት የሚደግፈው ሚሊሻ ነው ማለት ነው።
ከዚህ በፊት የነበረ ነገር
አዎ ፕሮቮክ ሲያደርጋቸው የሰርቫይቭ የማድረግ ነገር አለ። እዛ አካባቢ ብዙ ነገር ስለተፈጸመ ሄደው በአጠገባቸው ያለው ላይ እርምጃ ሊፈጽሙ ይችላሉ። ቁጣም ልህም ስለሆነ አንድ ግጭት ውስጥ ከገባ በኋላ እኮ ከሪዝን በላይ ኢሞሽን ነው ገዢ የሚሆነው።
ትክክል።
እና በዛ ሁኔታ የተፈጸመ ሊሆን ይችላል። አሁን እኮ ከኦሮሞ ነጻነት ሰራዊት ጋራ ስትል የኦሮሞ ነጻነት ሰራዊት አልተዋጋውም ብሏል። ፕሮቮክ ያደረገው የኦሮሞ ነጻነት ሰራዊት ሳይሆን
ያኛው
ፈቃደ አብዲሳ የሚመራው የክልሉ መንግስት
ያዘጋጀው
አስተጥቆ የሚያንቀሳቅሰው ሚሊሻ ነው።
ኦኬ።
ግን አደገኛ ነገር ነው። በሁለቱ ብሔሮች መካከል በተለይ ኦሮሚያ ውስጥ አማሮች የሚኖሩበት አካባቢ መንደር መስርተው ገጠር ውስጥ የሚኖሩት የሚሆኑ ከተማ ውስጥ ተቀላቅለው በሚኖሩባቸው አካባቢዎች ትሪገር የሚያደርጉ ነገሮች ያን ያው ጀዋር ተከበበ፣ አጫሉ ተገደለ ምናምን በሚባልበት ጊዜ እንደሆነ ትሪገር የሚያደርጉ ነገሮች ሲፈጠሩ አማራውን ላይ ጥቃት እንዲሰነዘር ሊያደርግ የሚችል የቂም ስሜት ይፈጥራል።
ኦኬ። የመጨረሻ ነው ማድረግ የመጨረሻ ነው። ቅድም ስለ ኢኮኖሚስት አውራ ነበር። የጠቅላይ ሚኒስትር ዛሬ ከሚኒስትሮች ምክር ቤት ጋር ሆነው የወሰኑት ውሳኔ አለ። የውጭ ባንኮች ኢትዮጵያ ውስጥ እንዲሳተፉ የሚል የውጭ ሰዎችን የውጭ በተለይ አሜሪካኖችና አውሮፓኖችን ለመጋበዝና ይሄ እርዳታው እንዲቀጥል ይሁን ያለው እርዳታው መቀጠል ብቻ ሳይሆን የብድር ማስተካከያ እንዲደረግ ጥያቄ አቀርባ ነበር ኢትዮጵያ። አንደኛው እሱና የገንዘብ ዲቫሉዌት ይደረግ የሚልም ሐሳብ እንደነበረ ዛሬ ግን በሚኒስትሮች ምክር ቤት ይሄን ወስኗል። በኢትዮጵያ ኢኮኖሚ ላይ አንድ ሁለት ጽሁፎችን ሳነበረ ጠዋትና በኢኮኖሚ ላይ ሊያመጣ የሚችለው የወደፊት የኢትዮጵያ ባንኮች ምን ደረጃ ላይ ነው የሚደርሱት? ይሄስ እስከዛሬ ድረስ ሲንከባከቡት የነበረ መንግስት በመንግስት በኩል ሲንከባከቡት የነበረ የባንኮች ሂደትስ እጣ ፈንታው ምን ሊሆን ይችላል?
ኢትዮጵያ ውስጥ ያሉት አሁን ባንኮች በሙሉ እንግዲህ ሬጉሌሽኑን ስናየው ነው የምናውቀው የወጣውን በሙሉ አንድ ባንክ መጥቶ በሙሉ ከገበያው ውጪ ሊያደርጋቸው ይችላል። ይሄ ማለት ኢኮኖሚ ፋይናንስ ወሳኙ ነገር ነው፣ ከኢትዮጵያ ውጪ ባለ አካል እጅ ይሆናል። ስለዚህ ኢኮኖሚውን የተቆጣጠረ ኃይል ደግሞ ፖለቲካውን ማኒፑሌት የማድረግ አቅም ስለነበረው ፖለቲካውም ጭምር ማኒፑሌት የሚደረግ ነው። ይሄ ኖ ሞር የሚል መንግስት በሌላ በኩል ማኒፑሌት ሊደረግ የሚችልበትን መንገድ ነው እየከፈተ ያለው እና ይሄንን ነው የሚመስለው። ራሱ ባንኮቹ በምን ደረጃ እንደሚሰሩ ታውቃለህ። በጣም ጃይንቶች፣ በጣም ሶፊስቲኬትድ። አሁን ባለው በእኛ የቀርፋፋ አሰራር ናሽናል ባንክስ እንዴት ነው እንቅስቃሴያቸው ሬጉሌት የሚያደርገው እና ስርዓት ውስጥ የሚያስገባቸው? እንግዲህ ዝም ብሎ ምዕራባውያኑ ይሸጥላቸዋል ሲባል ደስ ይላቸዋል። ስለዚህ ወዳጅነታቸውን ያጠነክሩና ወያኔ ይጥፋ ስል አብሮ ይጥፋ ይላሉ የሚል የተሳሳተ ስሌት ካልሆነ በስተቀር ከኢኮኖሚ አንጻር እንደዚህ አይነት ደካማ ሀገር ይዘ የፋይናንስ ሴክተሩን ለውጭ መክፈት አይታይም። እንግዲህ እነሱ ያዩት ደግሞ ምን እንደሆነ አላውቅም።
አይ ጠቅላይ ሚኒስትሩ ከራሳቸው የመቆየትና ያለመቆየት አኳያ ነው ይህን እያደረጉ አሉት። ምክንያቱም በቀደመታም የስኳር ፋብሪካ 8 የስኳር ፋብሪካዎች የሚሰሩት የስኳር ፋብሪካዎችም ጭምር እንዲሸጡ ጨረታ ላይ አወጣለሁ ብሎ ያሉት። ሌላው ደግሞ የማን ነው አቶ ማናቸው የኢኮኖሚ ሚኒስትሩ እሳቸው ደግሞ እንትኑን ማን ነው የኢንዱስትሪ ፓርኩንም ጨምሮ እንሸጣለን የሚልም ንግግር ተናግረዋል ከሰሞኑ። እሱን እሳየው እንዴት ነው ሸጠን ሸጠን ምን ሊቀረን ነው ማለቴ ነው። ኢትዮጵያ አየር መንገድ ብቻ ነው የሚቀረው ማለት ነው።
እንግዲህ ሊሸጧቸው በሙሉ አውጥተዋቸዋል። እኔ ግን አሁን ባለው የሰላምና መረጋጋት ሁኔታ አርጆ ዲደሳ ለምሳሌ በኦነግ ሸኔ በሚሉት እጅ ነው ያለው። አሁን ባለው የአገሪቷ ውስጥ ያለው የሰላምና መረጋጋት ሁኔታ ኢትዮጵያ ውስጥ ስኳር ፋብሪካዎችን መቶ የሚገዛ በዚህ ደረጃ ሪስክ የሚወስድ ባለሀብት አለ ብዬም አልገምትም። ስለዚህ እንደው በዚህ ደረጃ መሸጡ አስፈላጊ ነው ወይ የሚለው እንደተጠበቀ ሆኖ ገዥም ይኖራል ብዬ አልገምትም አሁን ባለው ሁኔታ።
እሺ ኦመትባል በሚቀጥለው ሳምንት ነው በሚቀጥለው ሳምንት ዋዜማ ላይ ያለ ነው እና አድማጮች እንግዲህ ዋዜማውን ተጠብቀን በሚቀጥለው ሳምንት እስከምንገናኝ ለዛሬ ፕሮግራም እዚህ ላይ ይዘጋጃል። ሰላም፣ ፍቅር፣ አንድነት ለሁላችን የሚሆን ጦርነቱ የሚቆምበትን ነገር ሁላችሁም ጸልዩ 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 ጸልዩ። ሌላ ምን ማለት አንችልም። መጸለይና እንግዲህ ጦርነት መጥፎ ነው ብሎ ማውገዝ ነው ትልቁ ነገር ማውገዝ ነው። ይሄን ደግሞ የሃይማኖት አባቶች ማድረግ ያለባቸው ነው። እስካሁን ድረስ ሲያደርጉ አላየሁኝ። እንደውም ገንዘብን ሰብስብና እንላክ ወደሚለው ሄደዋል። ከአምባሳደሩ ጋር ብፁዕ አቡነ ማናቸው የሁለት ጳጳሳት ጋር ንግግር ሲያደርጉ ነበር። ለምን ወደ እርዳታ ሄደን የሚለውን ነገር ሳንጠይቅ እርዳታ እንስጥ የሚለውን ነገር ላይ መሄዱ ደግሞ ራሱን የቻለ ችግር ስለሆነ ጥንቃቄ ያደረግብን። ለማንኛቸውም ሰላም ለሀገራችን። ደህና ሁኑ። ደህና ሁን። አንተም አመሰግናለሁ። የዝናቡ ችግር ስለነበረ ብዙም አልሰራንም።